የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ ቆያለን።
ሰላም እንደምናመሻችሁ። የዛሬው ምሽት ፕሮግራማችንን ይዘንላችኋል።
በሶማሌ ክልል ጅጅጋ ከተማ በሚገኘው ወይን ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝዳንት ይፋ አደረጉ።
The president informs me that there are people implicated in what happened here who are living in the United States. I've given him my fullest commitment of cooperation and support.
እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዝዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ።
የበኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ናቸው ይዘናቸዋል።
የአምቦ ዩኒቨርሲቲ ተማሪዎች የግጭት ሴራን ለመቃወም ያደረጉት ሰልፍም በዛሬው ዝግጅታችን ተካቷል።
ለሰላም ጥሪ የተጓዙት እናቶች ከመቀሌ
እናት የሰላም ፈላጊናት እናት ሙሶሶና እናት ያለችው ነገር ሁሉ ግዜ ሰላም ካልነ ሰላም ይመጣልናል።
የእለቱ የሙዚቃ ዝግጅትም አለን ቤዚጅን ይዘናታል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የኦሮሞ ዲሞክራሲያዊ ግንባር ኦዴክ ተዋህደው መቀጠል የሚያስችላቸውን የመግባቢያ ስምምነት ሰነድ ተፈራረሙ። ስምምነቱን የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳና የኦዴክ ሊቀመንበር አቶ ሌንጮ ለታ ተፈራርመዋል። የሀገር ውስጥ ሚዲያ ፋና ብሮድካስቲንግ እንደዘገበው የኦሮሚያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ለማ መገርሳ ሁለቱ ፓርቲዎች በኢትዮጵያ ፖለቲካ ውስጥ የራሳቸው ታሪክና አስተዋጽኦ እንዳላቸው ጠቅሰዋል። የኢትዮጵያ ፖለቲካ ፓርቲዎች በመለያየት ህዝብን ከመበታተን ወደ አንድነት በማምጣት የተጀመረውን ለውጥና የዲሞክራሲ ስርዓት ግንባታ ማጠናከር እንደሚገባቸውም ተናግረዋል። ተበታትኖ መጓዙ ለህዝቡም ሆነ ለፖለቲካ ፓርቲዎቹ አድካሚ በመሆኑ እንደየፓርቲዎቹ ያስተሳሰብ ቀረቤታ በመጣመርና በመዋሃድ ለሀገር ግንባታ መረባረብ እንደሚያስፈልግም ነው የተናገሩት። የፓርቲዎቹን ውህደት ህዝቡ ሲጠይቅ እንደነበር ያነሱት አቶ ለማ ፓርቲዎቹም ተወያይተው ውሳኔ ላይ መድረሳቸውን አውስተዋል። የዚህን ዝርዝር ዘገባ በምሽቱ በሚኖረን ዋናው ዝግጅታችን ይዘን እንመለሳለን። በሌላ ዜና ከ400 በላይ የሚሆኑ የመን ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ በአውሮፕላን ወደ ሀገራቸው እንዲመለሱ ይደረጋል። ዓለም አቀፍ የፍልሰት ድርጅት ኢትዮጵያውያንን ወደ ሀገራቸው መመለሱ እንዲቀጥል ይሁንታ ያገኘው በሶስት አመታት ውስጥ ለመጀመሪያ ጊዜ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ሊሳ ሽላይን ያደረሰችንን ዘገባ በማታው ዝግጅታችን ሙሉውን ይዘን እንመለሳለን። በሌላ ዜና ከአንድ ወር በፊት ጃቫ ባህር ውስጥ የወደቀው የኢንዶኔዥያ የመንገደኞች ማመላለሻ ጀት አውሮፕላንን አስመልክቶ የመጀመሪያው የምርመራ ውጤት ይፋ ሆኗል። በዚሁ መሰረት አብራሪዎቹ ለመቆጣጠር ብርቱ ጥረት ቢያደርጉም የአውሮፕላኑ አውቶማቲክ የበረራ ደህንነት መቆጣጠሪያ መሳሪያ በተደጋጋሚ ስለተጫነ አውሮፕላኑን ቁልቁል ወደ ታች ባፍንጫው እንዲወርድ አስገድዶታል። በተከሰሰው የበረራ ቁጥሩ 610 ላይን ኤር ቦይንግ 737 ማክስ 8 ጄት አውሮፕላን ውስጥ የነበሩ 189 መንገደኞችና የአውሮፕላኑ ሰራተኞች በሙሉ ማለቃቸው ይታወሳል። በመጨረሻም የሩሲያ ጦር ሰራዊት በክሪሚያ ሰላጤ ለሚገኘው የመከላከያ ኃይሉ ተጨማሪ ጸረ አውሮፕላን ሚሳኤሎችን እንደሚልክ ዛሬ አስታወቀ። እርምጃው የተወሰደው የሩሲያ ኃይሎች ባሳለፍነው እሁድ 3 የዩክሬን ጀልባዎችን ከነሰራተኞቻቸው ከያዙ በኋላ የተፈጠረውን አለመግባባት ተከትሎ ነው። ሩሲያ 3 የዩክሬን የባህር ኃይል ጀልባዎችን ይቀዝፎ በነበሩ ባህርተኞች ላይ ያቀረበችው ክስ በህገወጥ መንገድ ሩሲያ ባህር ክልል ገብተዋል፣ ከድንበር ጠባቂዎች የተሰጧቸው ማስጠንቀቂያዎች ተለብለዋል የሚሉ ናቸው። ኡክራይን ክሱን ውድቅ አድርጋለች። አንድ የክሪሚያ ፍርድ ቤት ከተያዙት 24 ፓርተኞች ውስጥ በ12ቱ ላይ ለሁለት ወራት ታስረው እንዲቆዩ ትላንት ወስኗል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በሶማሌ ክልል ጅጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝዳንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ተጠርጣሪዎችን በሕግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። መለስካቸው አምሃ ዝርዝር አለው።
በጅግጅጋ ከተማ ሰሜን ምስራቅ አቅጣጫ ዛሬ የከተማው ዳርቻ ሊባል በሚችል ክፍል አንድ ወህኒ ቤት ይገኛል። ጀል ኦጋዴን ተብሎ ይጠራል። ይህ ወህኒ ቤት በጣም ሰፊ ነው አይባልም። እንደውም የተሰራው ከ400 ሰዎች በላይ እንዳይታሰሩ ነበር እንደታቀደው ቢሆን ኖሮ። በኢትዮጵያ የአሜሪካው አምባሳደር ማይክል ሬነር ትናንት ይህንን ወህኒ ቤት ሲጎበኙ ባስጎበኞቹ እንደተነገረው ከሆነ ላለፉት አያሌ ዓመታት በዚህ ስፍራ በየትኛውም ጊዜ ቢሆን በሺዎች የሚቆጠሩ ዜጎች ፍዳቸውን ሲያዩበት ቆይተዋል። ለሁለት ሰዎች በማትበቃ ትንሽ ክፍል ውስጥ ከ10 የማያንሱ ሰዎች እንዲታጨቁበት ይደረግ ነበር ለቀናትና ለወራት። ባጭሩ ይህንና የመሳሰሉ ከዚህም የከፉ ወንጀሎች በዚህ ወህኒ ቤት ሲፈጸሙ ቆይተዋል። አምባሳደሩ ከክልሉ ፕሬዝዳንት ጋር በመሆን ከጎበኙ በኋላ የክልሉ ፕሬዝዳንት ሙስጠፋ መሐመድ የጉብኝቱን ዓላማና ሌሎችንም ዝርዝሮች ለጋዜጠኞች ይፋ አድርገዋል።
ይሄን ወንጀል በፈጸሙ ሰዎች ላይ ክትትል ለማድረግና ይሄ የሰው ልጅ መብት ዩኒቨርሳል ስለሆነ የትም ቢሄዱ እንደማያወጣቸው በተለይም የአሜሪካዊ ዜግነት የነበራቸውና ይሄን ወንጀል ተካፋይ የነበሩ ሶማሌ ተወላጆች አሁን ወደ ቱርክ ሀገር፣ ወደ አሜሪካ፣ ወደ ስዊድን፣ ወደ ተለያዩ ሶማሊያ ክፍሎች፣ ወደ ኬንያ የሸሹ ይሄን ወንጀል ቀጥታ ተሳታፊ የነበሩ ሰዎች አሉና በእነሱ ላይ ክትትል አድርገን ለሕግ የሚቀርቡት ሁኔታ ለማድረግና ለወደፊቱ አስተማሪ እንዲሆን የትም ቦታ የሚደረግ የሰብአዊ መብት ጥሰት ጊዜ ይውሰድ እንጂ እንደሚያስከስስ እንደሚያስይዝ ለህዝቡ መልእክት ለማስተላለፍ የፈለግነው። የዛሬው ጉብኝት ዓላማም አምባሳደሩ በአይኑ ለረጅም ጊዜ ከሰብአዊ መብት ኮሚሽንም ከኛ ሲሰባ የነበሩትን የሰብአዊ መብት ጥሰቶች በአይኑ እንዲያይ ነው።
አምባሳደር ማይክል ሬነር በበኩላቸው በዚህ ስፍራ ለተፈጸሙ ወንጀሎች የሚጠረጠሩ ሁሉ በፍትህ አደባባይ መቅረብና መጠየቅ አለባቸው ብለዋል። ህግን መሰረት ባደረገ ግልጽ በሆነና ደንብን በተከተለ አኳኋን ለድርጊታቸው መጠየቅ አለባቸው።
The president informs me that there are people implicated in what happened here who are living in the United States. I've given him my fullest commitment of cooperation and support.
እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዝዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለሕግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ። በዚህ ስፍራ ሲፈጸም የነበረውን ስቃይና መከራ ተቀብለውና ያንንም አልፈው ዛሬ የደረሰባቸውን ሁሉ ላካፈሉን እጅግ ለጋስ መንፈስ ላላቸውና ብርታትና ጽናታቸውን ላሳዩን ሰዎች ያለኝን ልባዊ ምስጋናም ለመግለጽ እወዳለሁ። ይህን ተሞክሮ ያለነሱ ለጋስ መንፈስ ልንረዳው እጅግ አዳጋች በሆነብን ነበር። ከዚህ ስፍራ የተፈጸመውን በደል ቀደም ሲል በቃልና በንባብ ከተረዳሁት በተሻለ በተለየ ጥልቅና ሰባዊ ይዘቱ ልረዳው ችያለሁ። ቀደም ብዬ እንደገለጽኩት ይህ ድርጊት በከንቱ እንዳይረሳ ብቻ ሳይሆን እዚህ በተፈጸሙ አሰቃቂ ድርጊቶች የተጠረጠሩ ለፈጸሙት በደል በሕግ መሰረት ተጠያቂ እንዲሆኑ ያለኝን ፍጹም ቁርጠኝነት ለመግለጽ ወዳለሁ።
ጀል ኦጋዴን ዛሬ አንድም እስረኛ አይገኝበትም። አካባቢውም ጭር ያለ ነው። ጀል ኦጋዴን የተለያዩ ክፍሎች የማሰቃያ ስፍራዎችና ዘዴዎች የተዘረጉበት እስር ቤት ነው። በሰው ቁመት ልክ የተሰራ ዋሻ ከመግቢያና መውጫ ጉድጓዶች ጋር የተሰራለት ማሰቃያ አለ። አንዳችም መንቀሳቀሻ የማይታይባቸው በእስረኞች አልጋዎች የተሞሉ ትልልቅ ክፍሎችም ይታያሉ። ሌሎች አስገራሚ ክፍሎችም ለምሳሌ ሴቶች ታሳሪዎቻቸው ለግዳጅ ወሲብ መፈጸሚያ የተሰናደው ስፍራ ምናልባትም ወንጀሉን ለሚፈጽሙ በሚያስረስት መልክ የተሰራ ይመስላል። ሌላው ያስገረመኝ ለሕክምና አገልግሎት የተሰራው ክፍል ነው። ማንን ለማዳን የታለመ ነው የሚል ጥያቄ ነበረ በአእምሮዬ የቀሰቀሰው።
ይሄ ጀል ኦጋዴን ነው። እንዳያችሁት በጣም አሰቃቂ የሆኑ የሰብአዊ መብት ጥሰቶች የተፈጸሙበት ጀል፣ ምናልባትም በሀገራችን ብቻ ሳይሆን በአፍሪካ ደረጃ እንዲህ አይነት ስቃይ በሰው ልጅ ላይ ደርሷል ተብሎ የማይታመንበት ሁኔታ የለም ብለን ነው የምናምነው እኛ። እዚህ የተፈጠረው ነገር በጣም አሰቃቂ ነበር። ሴቶች መድፈር፣ ሰገራ ወንዶች ላይ መድፋት፣ ሰውን ለነብርና ለጅብ መስጠት፣ ሴቶቹን ራቁታቸውን አውጥቶ መግረፍ፣ በብርድና በፀሐይ ሺዎች የሚቆጠሩ ሰዎች ተቀምጠው ዝናብ እንደመደባቸው ረሃብ በቸነፈር እንዲሞቱ፣ እንዲሰቃዩ ማድረግ ሁኔታን እዚህ ተካሄደውና በቀድሞ የክልሉ አመራርና ሀረር በነበሩ ጥቂት የመከላከያ ጀነራሎች አይዞባይነት የተፈጸመ ወንጀል ነው።
አምባሳደር ማይክል ራይነር በጉብኝታቸው መደምደሚያ ላይ የሰጡት አስተያየትም ያዩት የማሰቃያ ስፍራና የሰሟቸው የስቃይ ታሪኮች ዛሬ እየተፈጸመ ካለው ድርጊት አኳያ ያሳደረባቸውን ተስፋና መጪ ጊዜም መልካም እንደሚሆን ነበር።
You know, in reflecting on what I've seen here this morning, it just reinforces for me my own appreciation for the importance of the current moment in Ethiopia that the government of Ethiopia
ዛሬ ጠዋት ከዚህ ስፍራ ያየሁትን ሳሰላስል በኢትዮጵያ ዛሬ የሚስተዋለውን ሁኔታ በይበልጥ የሚያጠናክርልኝ ሆኖ አግኝቻለሁ። የኢትዮጵያ መንግስትና የሶማሌ ክልል መንግስት የሚመሩት የህግ የበላይነትንና የሰብአዊ መብቶችን በሚያከብሩ መሪዎች መሆኑን ነው። ይህ ለመላው ኢትዮጵያና ለሶማሌም ክልል ታላቅ የሆነ የለውጥና እጅግም የተለየ ወቅት ነው። ዩናይትድ ስቴትስ ይህን አካሄድ ለመደገፍ በተሻለ ሁሉ ትጥራለች። የኢትዮጵያ ህዝብም ይህን የለውጥ ጅማሮና መሪዎችን እንደሚደግፍ አምናለሁ። ይህ አመራር ዛሬ እዚህ ያየነውንና የሰማነውን የወደፊቷ ኢትዮጵያ ቀጣይ ገጽታ እንዳይሆን በማያጠራጥር ሁኔታ ተክቶ እየሰራ ነውና
በሶማሌ ክልል እስረኞች ካናብስት ከጅብና ከነብሮች ጋራ ይታሰሩ እንደነበረ የሰማነው መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ነበር። ከዚህ የከፋ ስቃይ በዚች ሀገር ይፈጸም ይሆን ማን ያውቃል? መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የተከታተላችሁ የምትገኙት ካፒና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአምቦ ዩኒቨርሲቲ ተማሪዎች በተማሪዎች መካከል ዘውድ የለየ ግጭት ለመቀስቀስ የታለመ ሴራን እንቃወማለን ሲሉ ትላንት ሰላማዊ ሰልፍ ወጡ። በሌላ ተያያዥ ዜና በአሶሳ ዩኒቨርሲቲ በተቀሰቀሰ ግጭት የተጠረጠሩ አንድ ሰው በቁጥጥር ስር መዋላቸውን ፖሊስ ገለጸ። በሌላ በኩል ተጠርጣሪው በቁጥጥር ስር የዋሉበት መንገድ ህጋዊ አልነበረም ሲሉ ቅሬታ ያቀረቡ ወገኖች ያለ ፍርድ ቤት መጥሪያ መያዛቸውንና እስካሁን ድረስ ፍርድ ቤት ያለመቅረባቸውን ያመለክታሉ። ለተመሳሳይ ግጭት ተቀስቅሶበት በነበረው የጎንደር ዩኒቨርሲቲ ተማሪዎች በአሁኑ ወቅት ትምህርት ገበታቸው ላይ መመለሳቸውን ያመለከተው ሙክታር ጀማል ተከታዩን አድርሶናል።
ሰሞኑን በተለያዩ የኢትዮጵያ ዩኒቨርሲቲዎች ውስጥ እየታየ ያለ የተማሪዎች የብሔር ግጭትን በተመለከተ የአምቦ ዩኒቨርሲቲ ተማሪዎች ሂደቱን በመቃወም ሰላማዊ ሰልፍ አድርገዋል። ተማሪዎቹ በብሔር የሚደረጉ ግጭቶች ሁኔታው በጊዜ መቋጨት እንዳለበትም አሳስበዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀናአ ለአሜሪካ ድምጽ እንደገለጹት ተማሪዎቹ በማህበረሰቡ መካከል ድልድይ ሆነው መስራት እንዳለባቸውና እኩይ ተግባሮችንም እንዲከላከሉ ጠይቀዋል።
ይሄ ግጭት ደግሞ ያልተገባ ተግባር ነውና ይሄን በጋራ ሆነን እንቃወማለን ብለው የሁሉም ብሔር ብሔረሰብ ተማሪዎች በጋራ ወጥቶ ይሄ ጉዳይ አይገልጸንም ወደ ሌላ ዩኒቨርሲቲ እንሄድላችሁም ብለው በጋራ የተቃወሙ ያስተላለፍነው መልእክት ያው ተማሪዎቻችን የዩኒቨርሲቲ ተማሪዎች የፍቅር የአንድነት ድልድይ መሆን እንዳለባቸው እንጂ የጥላቻ መልእክተኛ ሆኖ ህዝባችን በእነሱ ምክንያት እንጣላበት ሳይሆን በእነሱ ምክንያት ግንኙነት እንዲሰፋ ፍቅር እንዲሰፋ አንድነት እንዲሰፋ ስራ እንዲሰሩ ነው መልእክት ያስተላለፍነው። ትናንትና ላደረጉት በጎ ተግባርም አመስግነናል።
በሌላ በኩል ባለፈው ሳምንት አሶሳ ዩኒቨርሲቲ ተከስቶ 3 ሰዎች ነፍስ የቀጠፈውን ግጭት በተመለከተ ፖሊስ ተጠርጣሪ በቁጥጥር ስር መዋሉን ገልጿል። የቤኒሻንጉል ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሃሩን ለአሜሪካ ድምጽ እንደገለጹት ተጠርጣሪው በቁጥጥር ስር ከዋለ በኋላ የተለያዩ አምባጓሮችን በመፍጠር የጸጥታ አካላትን ሲያስቸግር የነበረ ቢሆንም ከዛ በኋላ በተደረገ ፍተሻ የተለያዩ መረጃዎችም ከቤቱ መገኘቱን ገልጸዋል።
ወደ 10 የሚሆኑ የተለያዩ ባንክ ቼኮች ተገኝቷል። የአስር ባንክ የተለያዩ ቼኮች ማለት ነው። የስድስት ባንክ የተለያዩ ባንኮች ማለት ነው። ቡክ ገብተው ተገኝተዋል። 9 ዲስክቶፕ ኮምፒውተር አሉ። እንደዚሁም 1 ላፕቶፕ አለ። 2 ፍላሽ፣ 16 ሲዲ እና በኮምፒውተር ውስጥ እንግዲህ የሚጠረጠሩ ሌሎች ሰነዶችም ስለሚያዙ በመጀመሪያ እዛ ከገባ በኋላ ቆጣሪ የሚጠፋበት ሁኔታ ነው ፖሊስ ያመቻቸው እና በዛ መሰረት እንግዲህ አሁን ዲስክቶፖችም ተይዘዋል። የሚጠረጠሩ ሌሎች ነገሮች ስላሉ አሁን ግልጽ ልናደርጋቸው ማንችል በሂደት እነዚህም በሙሉ ፍተሻ እንደሚካሄድበት ነው ሜሞራ እንደሚጣባበት ነው።
የቤኒሻንጉል ጉሙዝ ፖሊስ በተጠርጣሪነት በቁጥጥር ስር ያዋለውን ገሬ ወዲሴሮ የተባለውን ሰው በቅርብ አውቀዋለሁ ያሉት ሰው በቁጥጥር ስር ያዋለበት መንገድ ህጋዊ እንዳልነበረና ያለ ፍርድ ቤት ትዕዛዝና ህግ መርህ ውጪ መያዙንም ተከፈዋል። ይህ ስሙ እንዲጠቀስ ያልፈለገ ሰው ገሬ በአሶሳ ከተማ የተለያዩ ንግድ ላይ የተሰማራ ሰውና ለአሶሳ ዩኒቨርሲቲ የመኪና ኮንትራክቶችንና ሌሎችን የሚያቀርብ ሰው መሆኑን አውቃለሁ ብለዋል።
ኮሚሽነሩ መግለጫ የሰጠው ግን ይጥዋል። ስለዚህ ጉዳይ ግብታት ለምን ተጠርጥሮ እንደ ሶሻል ሚዲያ ወይም ደግሞ ይሄ የኢቢሲ ሪፖርተር በዚህ ጉዳይ ተጠርጥሮ ነው ቁጥጥር ስር የዋለው ብሎ መግለጫ ወይም ደግሞ በማህበራዊ ድረገጽ የለቀቀው በዛ ሰዓት ላይ ገና መከላከያ መጥቶ እንኳን ተጠርጣሪውን ወደ ካምፓቸው ሳይወስዱት ነው ይሄ ነገር እንዲሰራጭ የተደረገው። ስለዚህ ለኔ ግብታላ ደግሞ ይሄ ልክ አይደለም። መንግስት ራሱ ፖሊስ ኮሚሽነር ራሱን ለመከላከል ያደረገ መከላከያ ብዬ ነው የማስበው።
በተመሳሳይ ጉዳይ ጎንደር ዩኒቨርሲቲ ተከስቶ የነበረውን ግጭት በሰላም መፍታቱን የጎንደር ከተማ ፖሊስ መምሪያ ገልጿል። ከመሃላቸው ገብቶ ጸብ የሚጭርና ነገር የሚቀሰቀስ እንዳለ ተማሪዎቹ በሰጡት ፍንጭ ላይ በመቆም ፖሊስ ምርመራ ያደረገ መሆኑንም ተነግሯል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከሁሉም የኢትዮጵያ አካባቢ ተወከሉ የሰላም አምባሳደር ተብለው የተሰየሙ እናቶች ከትላንት በስቲያ ባህር ዳር ነበሩ፣ ትላንት ደግሞ መቀሌ ገብተዋል። እነዚህ እናቶች ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተው የሰላም ጥሪያችንን ተቀበሉ ሲሉ መልእክታቸውን አሰምተዋል። ዶክተር ደብረጽዮንም በትግራይ ሰላም ነው ያለው፣ ሆኖም ግን በሌላ አካባቢም የሰላም ዋስትና እንዲረጋገጥ እናግዛቸዋለን ብለዋል። ሙልጌታ ጽባህ ተከታዩን ዘገባ አድርሶናል።
ከሁሉም የኢትዮጵያ ክልሎች የተወከሉ 22 እናቶች የሰላም አምባሳደር ተብለው የተሰየሙ ስለ ሰላም እየሰበኩ በሁሉም ክልሎች እየተንቀሳቀሱ ይገኛሉ። መቀለ ከተማ በመግባት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይቷል። እነዚህ እናቶች በውይይታቸው የሰላም እጦት በተለይ ህፃናትና ሴቶች የሚጎዳ ነውና የትግራይ መንግስት ለሰላም ድርሻውን እንዲያበረክት እንጠይቃለን ሲሉ ተናግሯል።
ትክክለኛውን ስራ እየሰራን ነገ ከነገ ወዲያ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። በመጣንበት ሰላምን አግኝተን ነገ ከነገ ወዲያ የሃይማኖት አባቶችም ሰላምን አብስረው በእያሉበት ለልጆቻችን እንዲመክሩ እንዲዘክሩ እንጠይቃለን።
ሰላም ከሌለ መኖር አንችልም፣ ደህንነታችንም ማስተባበር አንችልም። እጅ ለእጅ ተያይዘን ይሄን ሰላማችን ማስፈራለብን የሚል መልእክት ነው። ሰላማችን እጅ ለእጅ ተያይዘን ማስፈን አለበት የሚል ነው።
ሰላም ፈለጋ ሰላምን ለማብሰር ነው ወጣን። እኛ ሴቶች በዚህ እድሜ ሰላማትን የልጆቻችንን እንባ መቆም አቅተን ለዚህ ነው በሰላም የመጣን። እንድትቀበሉን እንፈልጋለን። ሰላማችን ሁሉም ሰው ሁሉም የኢትዮጵያ ልጅ ሰላም ይቀበላል።
የሰላም አምባሳደር የተባሉ እነዚህ እናቶች ከምክትል ርዕሰ መስተዳድሩ ምላሽ እስኪያገኙ ድረስ ሳይቀመጡ ቆመው ነው መልሱን የጠበቁት። ዶክተር ደብረጽዮን እነዚህ እናቶች ለሰላም ተነሳስተው ይህንን ማድረጋቸው እንደሚያደንቁ ገልጸው የትግራይ መንግስትና ህዝብ ለሰላም እየሰራ የቆየ የክልሉም ሰላም ሲጠብቅ የኖረ ነው ብለዋል።
ሀገራችን በፈጣን እድገቷ ነው የምትታወቀው። አሁን ግን ብዙ ሰው በማፈናቀል ነው የምትታወቀው ያለች። ይሄ አፍራት በባህላችንም በታሪካችንም ተደርጎ የማይታወቅ ነው። እንዴት በአሁኑ ጊዜ የሀገራችን ህዝቦች ይፈናቀላሉ? በሁሉም ቦታ የምንፈናቀል ቦታ እናድርገው። ኢትዮጵያ እንደዚህ አይነት ለውጥ ነው እኛ የምንጠብቀው። የነበረንን ጠንካራ ጎኖች ባህሎችም ተጠብቀው ሌላ አቅም ሌላ ጉልበት ነው እኛ የምንፈልገው። ሌላ እድገት ነው የምንፈልገው እንጂ እንድንበታተን ወደዚህ አቅጣጫ ነው እያመራ ያለው። ስለዚህም እናንተ እንዳስጨነቀው እኛም ያስጨንቀናል። የሚያስጨንቀን ግን የትግራይ አይደለም። የትግራይ ማይተረጋግጠዋል። ህዝቡ ሁሉ ተግባብቶ አንድ ሆኖ ሰላሙን አስጠብቆ በልማት ላይ በመልካም አስተዳደር ችግሮች ላይ በሌሎች ኑሮች ላይ ያሉ ችግሮች ለመፍታት ነው ለፋቀና ያያሉ።
በቀጣይ እነዚህ እናቶች የጀመሩት ስራ መንግስታቸው እንደሚደግፈውም ዶክተር ደብረጽዮን ተናግሯል።
ስለዚህ እኛም ከእናንተ ጋር ነን፣ ከእናንተ ጋር ባንጓዝም ከእናንተ ጋር ተጓዦች ነን። እናንተ በራሳችሁ ምክር ምስራዊት ማስተባበራችሁ እየተንቀሳቀሳችሁ ነው። የክልሉ መንግስትና ህዝብ ከእናንተ ጋር እንደሆነ ማወቅ አለባችሁ። የክልሉ መንግስት በጎናችሁ ሆኖ ይሄን የጀመራችሁትን እንቅስቃሴ በትግራይ አይደለም የትግራይ አይደለም የሚያሳስባችሁ የሌላው ነው። በሌላውም ቢሆን የራሳችን ድርሻ እንጫወታለን። የራሳችንን ሰላም አስጠብቀን በሌላው ላይ ለመደገፍ ዝግጁ መሆናችንን ነው መግለጽ እንፈልገው። በጣምንም አመሰግነው በጣም እናከብራችኋለን እናመሰግናችኋለን።
ከውይይቱ በኋላ የኢትዮጵያ ሰንደቅ ዓላማና ሰላም የሚል ጽሑፍ ያለው ባንዲራ ለመከተር ርዕሰ መስተዳድሩ ሰጥቷል። ዶክተር ደብረጽዮንም የሰላም አምባሳደር ለተባሉት እነዚህ እናቶችም የሰላም ምልክት የሆነውን ነጭ ቀሚስ ስጦታ አበርክተዋል። ከምክትል ርዕሰ መስተዳድሩ ጋር የነበራቸው ቆይታ ካጠናቀቁ በኋላ ከክልሉ ምክትል አፈ ጉባኤና እንዲሁም ከዩኒቨርሲቲ ተማሪዎች ጋር ተወያይቷል። ያነጋገርኳቸው እናቶች እንደገለጹት ከሁሉም በላይ ለሰላም ቅድሚያ በመስጠት የግል ስራቸውን ትተው ስለ ሰላም እየሰበኩ መሆኑን ነው። በሄዱበት አጋጣሚም መንግስታት ይሁኑ ህዝብ ለሰላም ያላቸውን በጎ ፍላጎት ተመልክተናል ሲሉ ተናግሯል።
ጥቃትን ደርሳት እናትናት አዘን ምታይናትናት ወጣቷን የምታጣ ልጇን አስተምራ አገር እንዳይመራ ባጭሩ መቀዘፍበትና ባጭሩ በህረ በህረ የለየ ራስ በራስ እየተጨቋቆነ ስለሆነ ወጥተን ሰላም ይሰፍንልናል። እናት የሰላም ፈላጊናት እናት ምሰሶናት እናት ያለችው ነገር ሁሉ ግዜ ሰላም ካልነ ሰላም ይመጣልናል። የፈለገ መስዋዕት ይምጣ ሰላም እናስፈናለን። እናት የማይሰማሰው የለም። በእናት ረህረህነት የማይረዳት የለም። እኛ ለሀገራችን ዋላ ቤት ይቅር ምንም አናውሮ ይቅር ሰላማችን እናስፈናለን። ሁሉም ክልል ሁሉም ብሔረሰብ ይሰማናል በመባል ነው የተነሳነው።
መልክታችን ያማራ ልጅ የትግሬ ልጅ አይገልም፣ የትግሬ ልጅ የጉራጌ ልጅ አይገልም፣ የጉራጌ ልጅ ኦሮሞ ልጅ አይገልም። ስለዚህ ማከላችን ያሉትን አጥርተን ፍቅርና ሰላምን እናውር ነው። ምክንያቱም ቀድሞውንም ለሰላም ጫካ ወጥቶ ህይወቱን የሰጠ ህዝብ ስለሆነ።
እነዚህ እናቶች ጉዟቸውን በባህር ዳር የጀመሩ ሲሆን ከትግራይ ክልል ቀጥለውም ወደ አፋር ክልል እንደሚያቀኑ ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከአፍሪካ ህብረት ጋር የሚሰራው ኦል አፍሪካ ሚዚክ አዋርድስ በምህጻረ ቃል አፍሪማ አመታዊ ሽልማት ዝግጅት ቅዳሜ ህዳር 15 2011 ዓ.ም በጋና አክራ በግዙፍ ብሔራዊ አዳራሽ ለአምስተኛ ጊዜ ተካሂዷል። የአፍሪካ ህብረት ተወካዮች፣ የአፍሪካ ቱሪዝም ሚኒስትር፣ ዲፕሎማቶች፣ በርካታ የጥበብ ሰዎችና ዓለም አቀፍ ሚዲያዎችን ጨምሮ 5000 ተጋባዦች በምሽቱ ታድመው ነበር። በዚህ በአፍሪካውያኑ የጥበብ ሰዎች የሽልማት ምሽት ኢትዮጵያዊቷ ድምጻዊት ቤቲጂ ወይም ብሩክታዊት ጌታሁን ተስፋ የተጣለባት ምርጥ ድምጻዊት ከአፍሪካ የአመቱ ምርጥ አልበምና ከምስራቅ አፍሪካ ምርጥ ሴት የጥበብ ሰው በሚሉ 3 ዘርፎች አሸናፊ ሆናለች። መስታወት አራጋው ቤቲጂን አነጋግራ ተከታዩን ዘግባለች።
I'm sorry I couldn't say thank you for the first award. This is the second award I'm getting. I'm so happy. First of all, I want to thank God.
ቤቲጂ ወይም ብሩክታዊት ጌታሁን በምሽቱ ለሽልማት በወጣችበት ጊዜ የተናገረችውን ነው በጥቂቱ ያስሰማናችሁ። በዚህ በያዝነው ዓመት ለአድማጭ ባደረሰችው ወገግታ በተሰኘው አልበሟ ውስጥ በተካተቱት ስራዎቿ ነው ቤቲጂ በዘንድሮ የአፊርማ በ3 ዘርፍ ተሸላሚ ለመሆን የበቃችው። ረማን ነው የተሰኘው ሙዚቃ ተስፋ የተጣለባት ድምጻዊት፣ መንገደኛ በተሰኘው ደግሞ የምስራቅ አፍሪካ ምርጥ የሴት ድምጻዊትና ወገግታ በሚል ስያሜ ያሳተመችው ሙሉ አልበሟ ከመላው አፍሪካ የአመቱ ምርጥ አልበም በሚል አሸናፊ አድርጓታል። ሽልማቱ ከተካሄደበት አክራ እንደተመለሰች ቤቲም እንኳን ደስ አለሽ ብለናታል።
እንኳን አብሮ ደስ አለን።
ውድድሩ ምን ያህል ጊዜ ፈጀ?
ውድድሩ ያው በአንድ አመት ውስጥ የተሰራ ነገር ነው የሚያወዳድሩት። ስለዚህ አልበም የወጣው ራሱ ጁን 21 አካባቢ ነበረ። ዋናው ውድድር 3 ወር ነው የፈጀው። ስለዚህ ከዛ በፊት ቀደም ብሎ ልክ አልበሙ እንደወጣ ማስገባት ነበረብን፣ ወደ አፍሪማ መላክ ነበረብን። ከዛ በኋላ ሰምተውት ነው እነሱ መርጠው ኖሚኔት ካደረጉት በኋላ ነው።
በየአመቱ ሲያወዳድሩ የራሳቸው የሆነ መስፈርት አላቸው? የቅጅም ይሁን የሙዚቃ አካሄድሽ፣ ያዘፋፈን ስልትሽ፣ ግጥሙን እነሱ የሚያዩበትን መንገድ አስበሽ ነው ያስገባሽው?
አይ እነሱ የሚወዱት ይሄን ይወዳሉ ይሄን ይተዋሉ ምናምን በሚል አስተን ሳይሆን እኛ ልክ ሙሏል ብለን ላክ ነው እና እሱ ነው እንዲሰሙ ያደረግነው። የተለያዩ ጃዞች ትድር አብሮ ሆነው ነው ከዛ በኋላ ተስማምተውበት ኖሚኔሽን የሚያወጡት እና እነሱ ናቸው እንጂ መረጡት። እኔ ይሄ ቢላክ ጥሩ ይሆናል ምናምን የሚል አስቤ አይደለም ሙሉን አልበም የላኩት። አሁን ለምሳሌ ሲንግልም ብቻ የሰራ ሰው ሲንግልም ብቻ መላክ ይችላል። ከአልበሙም ደግሞ መርጦ አንድ ዘፈን መላክ ይችላል። ሚዚክ ቪዲዮም ያወዳድራሉ። እኔ አሁን ሚዚክ ቪዲዮዎች አልሰራውም ነበረ፣ ሙሉ አልበሙን ብቻ ነው ይላኩላቸው። ግን ደግሞ ሲንግልም ሰርተሽ በቪዲዮ ሰርተሽ ቪዲዮን ብቻ መላክ ትችላለሽ ማለት በቃ በየአመቱ ስለሚደረግ አሁን በ2018 የተሰራን ነገር ነው የምትልኪላቸው። 2017 ላይ ምናምን ተሰራን ታር 2018 ላይ ብቻ የተሰራ ነገር ትመርጂና ትልኪላቸዋለሽ። ከዛ እነሱ ሰምተው አይተው ማለት በቃ ለመወዳደር ብቁ ነው ብለው ሲገምቱ ነው ምን ያረጋሻል። ከዛ ሁለት ግማሽ የነሱ ድምጽ አለበት አድማጮችም ቮት የሚያደርጉት ነገር እንዳለ ሆኖ ግማሹ ደግሞ ዳኛዎቹ ድምጽ አለበት። ከዛ በኋላ ነው ያው ዋናው ምርጫ ውጤቱ የሚደርሰው የሁለቱ ድምር ነው።
ለመጀመሪያ ጊዜ ለኢትዮጵያውያን ድምጻውያን ከዚህ ቀደም ለተሳተፉ ይህ ያንቺ በሶስት ዘርፍ ማሸነፍ የመጀመሪያው ይመስለኛል። አሁን ምን ተሰማሽ ልልሽ ነው ማለት ነው? ምን ተሰማሽ እንግዲህ በሶስት ዘርፍ ማሸነፍ?
ያው በጣም ደስታ ነው ምልሽ። መጀመሪያ ላይ ፈርቼ ነበር ጋባሽ ማለት ሳታሸንፊ መምጣት አለና በስድስት ነበር የታጨሁት በስድስት ዘርፍ ነበር የታጨሁት እና ያው ብዙ አድናቂዎችም በስድስት ዘርፍ ታጭቻለሁ። በስድስት ዘርፍ መታጨቱ ራሱ በጣም ትልቅ ነውና ትልቅ ነው። አሁን ደግሞ እናንተ ድምጽ ቢጨመርበት ማሸነፍ እንችላለሁ ብዬ ፕሮሞሽን ብዙ ሰርተን ነበር። ይሳካል እንደተይመን ጋር ብዙ ነገር ፈርቶልኝ ነበር። ማኔጅመንት የሚያደርገኝ ይዩብ ነው። እነሱ ናቸው ማኔጅመንት የሚያደርጉኝ። እነሱ ብዙ ፕሮሞሽን ሰርተው ነበር። ከዛ ባሻገር ያው በቃ አይደለም ሰው ቦታ ያርጋርግ መታጡ ነገር አይኖርም እና ያው የውጤቱ ቀን ያሰራል እስከምታውቂው ድረስ አለማሸነፍም ባዶ እጅ መምጣት አለና እንደው አንድ እንኳን አገኘሁ ምናምን ያልክ የተመኘኝ ነበር። በከስድስት አንድ ይበዛል ያመጠኝ ብዙ መጠየቅ አይደለም እያልኩኝ ነበር። ያው እንደምንደው ስድስቱንም ፈልጊያለሽ። ከዛ በኋላ ግን ሶስት ሲሆን እውነትም በጣም ያስደስታል። አሁን
ማሪ እውቅናን ከመስጠቱ በተጨማሪ ሙዚቃን ከማስተዋወቁ በተጨማሪ ምን አይነት ሽልማት አለው?
ያው ዋንጫ ነው ሽልማቱ እና ደግሞ ሬኮግኒሽኑ ነው። ሬኮግኒሽኑ ከምንም በላይ የበለጠ ነገር ነው እና እነዚህ ናቸው ሽልማቶቹ።
ከዚህ በኋላ ምንድን ነው የምንጠብቀው? ምን አይነት ሙዚቃ ለመስራት ነው የምትፈልጊው? ምን አይነት የሙዚቃ ስልት ላይ ነው መቆየት የምትፈልጊው?
ይሄ የመጀመሪያው ነው እንጂ መጨረሻው አይደለም። በአፍሪካ ትልቁ ውድድርም ቢሆን እኔ ደግሞ ያው አፍሪካ ውስጥም ብቻ መጥራት አይደለም የምፈልገው፣ ግን አፍሪካ ውስጥም ደግሞ ብዙ ገና የሌለሰው ይሄ አንድ እንዴት ነው ራሴን እንደ ማስተዋወቂያም የሚሆን መድረክ ነው ያገኘሁት እና ከዚህ በኋላ አሁን እንግዲህ የመጀመሪያውን እርምጃ ሰራምጃለሁ። ከዚህ ወደፊት መቀጠል ነው፣ ወደኋላ መመለስ የለም። የተለያዩ አዳዲስ ስራዎችን ሰራለሁ። የኢንተርናሽናልም ዘፈኖች ማስባቸው አሉ። እነሱንም በመስራት እገፋበታለሁ። የኢትዮጵያ ባህሎችም የሆኑትን ነገሮች አልተውም። እነሱንም አሁንም እንደምሰራው አድርጌ ሰራቸዋለሁ። ምክንያቱም እኔ የተለየ ነገር አዲስ ነገር ይዤ መቅረብ የምችለው እንደዚህ ዓለም አቀፍ መድረክ ላይ ስወጣ እንደዚህም የራሴን ባህላዊ ነገሮችን እየጨመርኩ እየቀላቀልኩ አዲስ ነገር ስሰራ ነው ትልቅ ቦታ መድረስ የምችለው ብዬ ስለማስብ ያው ሙዚቃ አይነት ውስን የሆነ ነገር አልሰራም። በተቻለኝ አቅም የተለያዩ ነገሮችን ግን ደግሞ እንዴት ነው የባከነ አይነት ሳይሆን እኔን የሚመስል ግን ደግሞ የተለያዩ ዘርፎች ሲገኙበት የሚችሉ አይነት ዘፈን ነው የመስራት ሀሳብ ያለኝ። ደረጃዬንም ደግሞ እንግዲህ እኔ አልማለሁ፣ እዛ ደግሞ እግዚአብሔር ያሳካል አይደለም እየጣርኩኝ ከሄድኩኝ። ስለዚህ እኔ ሀሳብ ደግሞ በቃ ትልልቅ መድረኮችን ደግሞ ከዚህም በላይ የተለቁትን መድረኮች እየተሳተፍኩኝ እያሸነፍኩም እየተወዳደርኩም ለመቀጠል ነው ሀሳቤ። አሁን አሸነፍኩ ብሎ መቀመጫ ሳይሆን አሸነፍኩ ብሎ ደግሞ ገና ብዙ ስለሚጠበቅብኝ አንቺን ግድም ብለሸዋል ስለሚጠበቅብኝ መሮጥ አለብኝ፣ ብዙ መጣር አለብኝ፣ ገና ብዙ መልፋት አለብኝ።
ስለዚህ አሁን አንድ ሲንግል እንጠብቃለን ማለት ነው በቅርብ ቀን ከኬንያዊ ጋር ነው ያልሽኝ በጋራ የምትሰሩት?
አዎ አዎ፣ የአልበሜም ክሊፖች ይወጣሉ ሲንግልም ደግሞ ያው መጣል።
እንጠብቃለን እንግዲህ። መልካም የስራ ዘመን ይሁንልሽ።
አሜን። እሺ እሺ፣ በጣም አመሰግናለሁ።
አካል ለትንሽ ትልቁ ተራወሬ ከማይጠቅመኝ ጋራ ብብዬ እንዳንተ ከሸክቦ ተሻግን ከሸለቡ ከፈውልቴ ከዙሮ እንዳንተ ባዶ አሁ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ @ቪያምሃሪክ በትዊተርም እንዲሁ #ጋቢናቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Tun Radio Nisagala America.